ዛሬ የማካፍለው የወንጌል ትምህርት የጌታችን ኢየሱስ ክርስቶስ አማላጅነት ተክዶ ኃይማኖት ይኖራልን በሚል ርዕስ ላይ አስተምራለሁ። በዕብራውያን ምዕራፍ 4 ከቁጥር 14 እስከ 16 የአምላካችን እግዚአብሔር ቃል እንዲህ ይላል። እንግዲህ በሰማያት ያለፈ ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ጸንተን ኃይማኖታችንን እንጠብቅ። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቀርብ ይላል አምላካችን ቃል። የእግዚአብሔር ስም የተባረከ ይሁን። ቅዱስ አውግስጦስን ያስተማረው የሚላኑ አምብሮስ የሚባለው ሰው ከ333 እስከ 384 ዓመተ ምህረት የኖረ ሰው ነው። የመንፈስ ቅዱስን መለኮትነት የሚያስረግጠውን እውነተኛ ትምህርት ተሟክቶ ያጸና ሰው ነበር። ጌታ ኢየሱስ ለሚታመኑበት ጉልበታቸው መመኪያቸውና ሽልማታቸው እንደሆነ በጸሎት መንፈስ እንዲህ ሲል ይገልጠዋል። ጌታ ኢየሱስ ሆይ እንከተልሃለን፣ ልንከተልህ ግን የምንችለው ካንተ ቅስቀሳ ነው። ያለ አንተ ማንም በመንፈሳዊ ግስጋሴ ከፍ ወዳለ ስፍራ ሊደርስ አይችልም። ምክንያቱም አንተ መንገዳችን፣ እውነታችን፣ ሕይወታችን፣ ብርታታችን፣ ትምክህታችንና ሽልማታችን ነህና። የሚቀበለን መንገድ፣ የሚያበራልን እውነትና የሚያድሰን ሕይወት ሁንልን በማለት ጸልየ። ይህ እግዚአብሔር ሰው ኢየሱስ ክርስቶስን በቀጥታ ሲለምነው እናያለን። ለዚህ ለእግዚአብሔር ሰው ጌታ ኢየሱስ የመንፈሳዊ ሕይወቱ ቀስቃሽ መሆኑን በመረዳት ያለ እርሱ ቀስቃሽነት እርሱን መከተል እንደማንችል በማስተዋሉ አንተ ቀስቃሻችን ነህ አለው። አንተ መንገዳችን፣ እውነታችን፣ ሕይወታችን፣ ብርታታችን፣ ትምክህታችንና ሽልማታችን ነህና በማለት ለጌታ ኢየሱስ ሲናገር እናያለን። ያለ ኢየሱስ ክርስቶስ ከፍ ወዳለው ስፍራ ሊደርስ ማንም ሰው እንደማይችል ይገልጣል። ውድ አድማጮች፣ ያለ ጌታ ኢየሱስ ይህ አይሆንልንም የሚሉት የጥንቶቹ ክርስቲያኖች ብቻ ናቸውን? እኛስ ከጌታ ኢየሱስ የሚገኘውን እገዛና እርዳታ ለማግኘት የሚገባን አይደለንምን? ኢየሱስ ክርስቶስ ይህንን ሁሉ ሊያደርግልን የሚችልበት ትልቁ ምክንያት ምንድነው? እነዚህ የእግዚአብሔር ሰዎች ጌታ ኢየሱስን እንዲህ አድርገው የሚለምኑት ለምንድነው? ከላይ በመግቢያው ላይ ያስቀመጥኩት የጌታ ቃል ይህንን ይመልስልናል። ስንደከም የሚራራልን፣ ስንበድል ምህረት የሚያስገኝልን፣ ደግሞ የሚረዳንን ጸጋ የሚያሰጠን የእግዚአብሔር ዙፋን የምህረትን ዙፋን ያደረገልን በሰማያት ያለፈው ትልቁ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ስላለን ነው ይላል እግዚአብሔር ቃል። አለን ማለት በግሪኩም ሆነ በአማርኛ የኛ የሆነ የራሳችን የሆነልን ማለት ነው። አለን ካልን እከሌ አለልኝ ካልን ትልቅ ትምክህት ነው። ይረዳኛል፣ ያግዘኛል፣ ለኔ ቆምልኛል ማለታችን ነው። በሰማያት ያለፈው ትልቁ ሊቀ ካህን የእግዚአብሔር ልጅ ኢየሱስ አለን ማለት ትልቅ የሃይማኖት መሰረት ዋስትና ነው። እግዚአብሔር ስም የተባረከ ይሁን። አለን ማለት ምስጢሩ ይሄ ከሆነ ኢየሱስን አለልኝ ብለን ማለት የምንችለው ከምን የተነሳ እንደሆነ መረዳት አለብን። ጌታ ኢየሱስ በዚያ በሰማይ አለልን የተባለው የተገለጸው ትልቅ ሊቀ ካህናት የእግዚአብሔር ልጅ ኢየሱስ ተብሎ ነው። በሰማያት ያለፈ ሊቀ ካህንነቱና ካህንነቱን ሳናመን ኢየሱስ አለልኝ ማለት አንችልም። ሊቀ ካህንነቱን ማመን ማለት አማላጅነቱን ማመን ነው። ሊቀ ካህንነቱ ከሞተው ሞት ካፈሰሰው ደም በእግዚአብሔርና በሰው መካከል መካከለኛ ነው ከተባለበት ትልቅ መንፈሳዊ ምስጢር ጋር የተያዘ ነው። ይህንን የሚጋርድ የእርሱን ሥራ ለማርያምና ለጻድቃን ለመስጠት የሰውን ኃጢአት ለማንጻት ደማቸውን ያላፈሰሱትን ሞታቸው የማድነውን በታረደው በግ በኢየሱስ ለመተካት የሚሰበክ ወንጌል እርጉም ወንጌል ነው። የአዲስም ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል ዕብራውያን 12:24። ደሙ የኢየሱስ ክርስቶስ ደም ዛሬም ከአቤል ደም ይልቅ የተሻለውን የሚናገር ደም ነው። ምክንያቱም የሚናገር የሚለው ቃል በግሪክኛ ሲጻፍ ያሁን ጊዜ ግስ ሆኖ እየተካሄደ ያለን ተግባር በሚገልጥ ግስ ቃል ነው የተጻፈው። እንዲህ የመሰለው የጌታ ደም ውድ አድማጮቼ ስለናንተ ስለኔ የተሻለውን ይናገራል። ይህ ደም ጌታን ለሚታመኑ ሁሉ የተሻለውን በሰማይ ይናገርላቸዋል። ወደ ማን ይናገራል? ወደ እግዚአብሔር ይናገራል። የአቤል ደም ወደ ማን ይጮኸው? ወደ እግዚአብሔር አይደለምን? የኢየሱስ ደም ወዴት ይጮኻል? ስላንተ ስላንቺ ይህንን ወንጌል ለምትሰሙ በጌታ ለምትታመኑ ሁሉ የኢየሱስ ክርስቶስ ደም ለእናንተ ስለ እያንዳንዳችሁ በእግዚአብሔር ፊት ይናገራል። ይህ ደም ነው ጌታችንን የዘላለም ካህን ያደረገው። በዘላለም ኪዳን ደም ለበጎች ትልቅ እረኛ የሆነው ጌታችን ኢየሱስን የሚለው ቃል በዘላለም ኪዳን ደም የተሻለውን በሚናገረው ደም እንደ በጎች ለተቆጠር ነው እርሱን ለምናምነው ኢየሱስ እረኛ ሆነልን። እረኛ የሆነው በዚህ በዘላለም ደሙ ነው። ደሙ ለእረኝነቱ ብቻ ሳይሆን ለዘላለም ክህነቱ ምክንያት ነው። እረኛህ ማን ነው? እረኛሽ ማን ነው? በዘላለሙ ኪዳን ደም እረኛ የሆነው ጌታ በሰማያት በአባቱ ቀኝ የተቀመጠው ትልቁ ሊቀ ካህን የእግዚአብሔር ልጅ የተባለው ፍጹም አምላክና ፍጹም ሰው የሆነው ኢየሱስ ክርስቶስ ነው። እረኛ ለመሆኑ ምክንያት የሆነው ደሙ እንደሆነ ታስተውላላችሁን? በዘላለሙ ኪዳን ደም እረኛ የሆነው ጌታችን የሚጠብቃቸው በጎች እርሱ በከፈለላቸው ዋጋ በጸጋና በክብር ህይወት እንዲኖሩ ዋስትና ያለው መሆኑን ያሳያል። በደሙ እረኛ የሆነው ጌታ በዮሐንስ ወንጌል ምዕራፍ 10:14 ላይ እንዲህ ሲል ራሱ ይናገራል። መልካም እረኛ እኔ ነኝ። አብ እንደሚያውቃቸው እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች አውቁኛል፣ ነፍሴንም ስለ በጎች አኖራለሁ አለ። እረኛ የሆነው ጌታችን ነፍሱን በማኖር ነው። ነፍሱን ያኖረው ደሙን በማፍሰስ ነው። በደሙ ነው እረኛ የሆነው። እረኛ መሆኑ እረኛ ሆኖ የሚሰራውን ሥራ የሚያሳይ ለበጎቹ መጽናኛ የህይወት ድጋፍ የሆነ የጸጋና የበረከት ምንጭና ምክንያት መሆኑን ያሳያል። እንኳን በደሙ እረኛ ሆኖ ውድ አድማጮቼ በተባለበት በዚህ በአዲሱ ኪዳን በሱ ደም በተመረቀው ኪዳን ትታችሁ በብሉይ እንኳን ንጉሥ ዳዊት ሲናገር እግዚአብሔር እረኛዬ ነው ይላል። እግዚአብሔር እረኛ ሆኖ የሚገኝለትን ጥቅም ንጉሥ ዳዊት በሰፊው ይናገራል። ይህንን ዛሬ ላስተምረው አልችልም። ባጭሩ ግን ውድ አድማጮቼ ስንመለከት እረኛ ስለሆነልን እግዚአብሔር የሚያስፈልገንን ሁሉ ይሰጠናል ይላል ንጉሥ ዳዊት። በብሉይ ኪዳን በለመለመ መስክ ያሳድረናል ይላል። በእረፍቱ ሐዘን ይመራናል ይላል። እንዳንስት እንዳንጠፋ ነፍሳችንን የመመለስ ስለ ሙስሙ በጽድቅ መንገድ የመምራት በትሩን ምርኩዙን በመጠቀም ማጽናት በሞት ጥላ መካከል እንኳን ብንሄድ እንደ መልካም እረኛ ከኛ ጋራ ሆኖ ሞትን እንዳንፈራ ዋስትና በመሆን ጠላት በዙሪያችን በከበበን ጊዜ በሚያዘጋጅልን ገበታ እያጠገበ ራሳችንን በዘይት እየቀባ ያወዛን በተተረፈረፈ ጽዋው መንፈሳዊ ጥማታችንን እያረካ ምህረቱን ቸርነቱን በህይወታችን ዘመን ሁሉ እንዲከተሉን ያደረገ የሚመራን ታማኝ እረኛ ነው። ነፍሱን ለበጎቹ ያኖረውን ረኛ ከበጎቹ የሚነጥለውና የሚያራርቀው ወንጌል እርጉም ወንጌል ነው። ለምን? ረኛ የሆነው በደሙ ነው፣ ባፈሰሰው ደም ነው። ለበጎቹ ነፍሱን ያኖረውን ጌታ በአምላክነቱ ሰበብ ከሞተላቸው ማራራቅ እርግማን ነው። እንግዲህ ይህን ሁሉ ሊያደርግልን የሚችለው ለምን እንደሆነ ልብ እንበል። ነፍሱን ስለኛ ስለሰጠ ነው። ደሙን ካፈሰሰላቸው በኋላ ጌታችን በጎቹን ከርሱ ከረኛው መለየት እንዴት ያለ ጨለማ ነው! በረኝነቱ በሚገኘው ጸጋ በሕይወት ዘመናቸው ሁሉ እየተከተለ የሚንከባከባቸውን ጌታ እራሱ ሲናገር ሞቶ ሲነሳ እነሆ እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ያለውን ጌታ እንዴት በተረገመ ወንጌል ከሕዝቡ እናርቀዋለን? ይህን ሁሉ ሊያደርግ በታላቅ መከራ ያዳነን በደሙ የዋጀን ጌታ ከኛ የምናርቀው ምስጢሩ ምንድን ነው? ይህንን ሁሉ ማድረጉ የአዳኝነቱ የአማላጅነቱ ሥራ እንደ ልብስ ተለብሶ በሚወልቅ ሥጋ የዳነን አድርገን አምነናልን? ኢየሱስ ይህንን እረኛ የሆነው በዘላለም ኪዳኑ ደም ነው። በዘላለም ኪዳን ደም ነው። ከሞት በመነሳት ነው ስለኛ መከራ የተቀበለበትና የሞተበትን ሥጋ ከሙታን አስነስቶታል። ይህን ክዳለንን? ከአብ ጋራ ያስታረቀበት ያ ሥጋ እንደ ልብስ የወለቀ አይደለም። መለኮትነቱን ሰበብ እያደረግን ሰው የሆነበትን ምስጢር ከትንሣኤ በኋላ መካድ እርግማን ነው። ቃልም ሥጋ በሆነበት ጊዜ ሰውን ከአባቱ ጋራ ያስታረቀው የዘላለሙ ጌታ የአብ የባህሪ ልጅ ለዘላለምም የሰው ልጅ ሆኖልናል። ክብር ለእግዚአብሔር ይሁን። የሰው ልጅነቱ ላስታራቂነቱ ብቻ ያደረገ ወንጌል ጎዶሎ ወንጌል ነው። ምክንያቱም ከሙታን የተነሳው በመስቀል በሞተው ሞት ያስታረቀን ከሆነ ሞቶ ከተነሳ በኋላ እንዴት ይልቅ አማላጃችን አይሆንም? ይህንን የካደ የወንጌል ሁሉ ወንጌል ሁሉ የሳተ የሚያሳስት ወንጌል ነው። የነ ቄርሎስ ትምህርት በሐሰተኛ መምህራን የሚካድ ሆነን? የነ ዮሐንስ አፈወርቅ ትምህርት የሚካድ ሊሆን ይችላልን? ጌታችን አማላጅ መሆኑን እነርሱ እንዲህ ብለው አስተምረዋል። የአሌክዛንድሪያው ቄርሎስ በዮሐንስ ወንጌል 17 ከ1 እስከ 2 ላይ በጻፈው ማብራሪያ ላይ ዋልተር ስሚዝ በተረጎመው በሁለተኛው መጽሐፉ ላይ እንዲህ ብሏል ቄርሎስ፣ እርሱ የነፍሳችን ሊቀ ካህን ስለሆነ ምንም እንኳን ከአባቱ ጋር ያምላክነት ባህሪ ቢኖረውም ሰው ሆኖ እንደተገለጠ መጠን በእኛ ፋንታ የራሱን ልመና ያቀርባል። እኛ እርሱነቱን እንድናምን ለማድረግ በማነሳሳት ዮሐንስ እንዳለው አሁን እንኳን የኃጢአታችን ማስተሰሪያና ጻድቅ ጠበቃ ነው አለ ቄርሎስ። ቄርሎስ በመቀጠል ሲናገር ሐዋርያው ጳውሎስም ይኸው ሐሳብ በአይምሯችን እንዲሆን በመመኘት እንዲህ ሲል ይመክረናል አለ ቄርሎስ፣ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም ይላል። ቄርሎስ ጌታችን በሊቀ ካህንነቱ የሚሰራውን ሥራ ሲናገር ያለውን ልብ እንበል። አብ የሚያከናውናቸው ነገሮች ሁሉ በልጁ በኩል በመንፈስ የሚከናወኑ ናቸው በማለት በተደጋጋሚ እንዳልን ሁሉ እርሱ ከአባቱ ጋር አንድ ቢሆንም መካከለኛና ሊቀ ካህን እንደሆነ እንደመሆኑ ለእኛ በረከት እንዲሆንልን መለኮታዊና መንፈሳዊ ጸጋ ለማደል ጸሎትን ይለውጣል ይላል። ይህንን ስህተት ነው የሚል ኦርቶዶክሳዊ መምህር እኔ ነኝ ይበልና ስሙን ይጥራ። ቄርሎስ ያስተማረውን ትምህርት ክዶ ድምፀ ተዋህዶ የለም፣ ድምፀ ዘንዶ ነው ያለው። ዮሐንስ አፈወርቅም በሮሜ መጽሐፍ ላይ የሰጠው ማብራሪያ እንዲህ የሚል ነው፣ ኢየሱስ ክርስቶስ ለኛ የሞተ ብቻ አይደለም ይላል ዮሐንስ በእኛ ፋንታ አሁን የሚማልድ ነው እንጂ ሐዋርያው ጳውሎስ ይህንን የምልጃ ጉዳይ የሚያነሳበት ምክንያት የእግዚአብሔርን የሞቀ ፍቅርና ብርታቱን ሊያሳየን ነው አብም ራሱ ከርሱ ጋራ እንድንታረቅ ይማልዳል ዮሐንስ አፈወርቅ ከ344 እስከ 407 የኖረ የኮንስታንቲኖፕል ቢሾፕ ሆኖ ያገለገለ በሃይማኖተ አበው መጽሐፍ ከሚጠቀሱ አባቶች መካከል አንዱ ነው። መጤ ይላሉ ከነዚህ በኋላ የመጣውን የዘንድሮውን የሐሰት ወንጌል መጤ ይባሉት። ቤተ ክርስቲያንን ጥንታዊ የሚያደርጋት ጥንታዊ ትምህርቶችን ስትጠብቅ እንጂ ከእውነት የተፋታ ከወንጌል የተጣላ ነገር ኖሯት ቤተ ክርስቲያን አትባልም አለቱ ኢየሱስ ነው መሰረቷ። የጌታን ነገር የካዱ ትልቅ ስፍራ የነበራቸው የቤተ ክርስቲያን መሪዎች ስንቶቹ ታዋቂ መምህራን ከጌታ ወንጌል ጋራ የተጣላውን በማስተማራቸው በአለቱ ላይ በኢየሱስ ላይ ተከስክሰው ፈራርሰዋል። የክርስቶስ ወንጌል አይሸቀጥም። አርዮስ ሐሰተኛ ትምህርቱን ለኒቄያ ጉባኤ ሲያቀርብ ውድ አድማጮቼ በቅኔና በዝማሬ መልክ ነበር። በማቀራራት ለቅሶ መሳይ በሆነ አላዛኝ ድምጻችን ወንጌል አይቀደንም። እንባችንና ለቅሶአችን ወደ ሐዘን ሳይለወጥ ለክርስቶስ ክብር ስንል ወደ ወንጌል እውነት እንመለስ። እንዲ ብንል በስጋ ኃይል ታሪኩን የጨረሰ ሰው የለም የፈረሰና የከሰረ እንጂ። ሐዋርያት ነቢያት ያስተማሩትን የሃይማኖት አባቶች ዋጋ ከፍለው የጠበቁትን ወንጌል አዲስ መጤ በሆነ እንግዳ ትምህርትና ስብከት መለወጥ የሚችል ስልጣን ያለው ስጋ ለባሽ የለም። እንደ ሳር ነው ክብሩ ሁሉ ይፈርሳል ይጠወልጋል። ኢየሱስ ጌታ በሰማይ በአባቱ ቀኝ ሊቀ ካህናችን ሆኖ የሚማልድልን የተሻለውን በሚናገረው ደሙ ሁሌም ስለኛ መልካሙን በእግዚአብሔር ዘንድ እንዲቀርብልን የሚያደርገው ጌታ አይለወጥም። በዕብራውያን ምዕራፍ 7 ከቁጥር 24 እስከ 25 ላይ እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱም ሊያማልድ ዘወትር በሕይወት ይኖራል። ስለዚህ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል። የጌታችንን ክህነቱ የማይለወጥ እንደሆነ እናያለን። ምክንያቱም የማይሞት ሆኖ በነገር ሁሉ እኛን በመሰለበት የሞተውን አካሉን ከሞት አስነስቷል። ለኛ ሲል ሰው በሆነበት አካሉ መነሳቱን ለደቀ መዛሙርቱ ባሳያቸው በተወጋው እጆቹ በተወጉት እጆቹና በተወጋው ቆኑ እሱ ራሱ ከሞት እንደተነሳ አሳይቷቸዋል። ይህ ጌታ በሰማይ በክብር ስፍራ ለምትታመኑት ሁሉ በኃይልና በታላቅ ስልጣን በአባቱ ቀኝ ተቀምጧል። ያለ ጌታ በዚያ ያለው ያነበብኩት የተባረከ የጌታ ቃል እንደሚለው እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱም ሊያማልድ ዘወትር በሕይወት ይኖራል። ላንተ ላንቺ በመንግስተ ሰማይ ለሰው ልጆች ሁሉ ዋስትና ሆኖ በሰማይ የሚሞግትላቸው የእግዚአብሔር ልጅ ነው። በዚያ ፍርድ ቤት አለ ማለት አይደለም። ከሚቃቋመን ከሚታገለን ከጨለማ ኃይል ሁሉ የምንድንበት መዳኛችን ወንድሞቻችንን የሚከሳቸውን ከሳሻቸውን ድል ነሱበት በተባለው በበጉ ደም ነው። የእግዚአብሔር ስም የተባረከ ይሁን። በርሱ ወደ እግዚአብሔር እንደምንቀርብ ይናገራል። ይሄ ክፍል ስለኛ ዘወትር ሊማልድ በሕይወት እንዳለ ይናገራል። ይሄ እግዚአብሔር ቃል እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው ስለነርሱም ሊያማልድ ዘወትር በሕይወት ይኖራል። የጌታን ቃል እንደ ሂሳብ ቀመር ወዲህና ወዲያ ያደረገን ለቃሉ ሌብነት የሚመች ግርግር የሆነ አራምባና ቆቦ የሚዘል ስብከትና ትምህርት ሁሉ የእግዚአብሔርን ቃል ሊያጣጥል ኃይል ያለው ጸጋ ያለው ነገር አይደለም፣ ባዶ ይሆናል። በትርጉም ማጣመም ትልቅ ፍርድ ይመጣል። የጌታን አማላጅነት ብዙ ጥያቄ የሚያስነሳ ነው። የታወቀው የሥነ መለኮት አስተማሪ የነበረው የቻርልስ ሆጅ ልጅ አርኪባልድ አሌክዛንደር ሆጅ አስደናቂ ትንተና አውትላይን ኦፍ ቴዎሎጂ በሚለው መጽሐፍ ላይ ሰጣል። የጌታን አምላክነት አስመልክቶ የሚነሳው ጥያቄ ጌታችን ፍጹም አምላክ መሆኑን ስናስብ ነው። የጌታችንን ባህሪያቶች ስንመለከት ውድ አድማጮች፣ ጌታችን ከድንግል ተወልዶ በመድር በኖራቸው ጊዜያቶች ብቻ ሳይሆን ሞቶ ከተነሳ በኋላም ሁለቱ ባህሪያቶች በመድር እንደነበሩ የሚነገሩ ናቸው። ሁለቱን ባህሪያት የቤተ ክርስቲያን አባቶች ከትንሳኤውም በኋላም ቢሆን የሚያነሷቸው እንደሆኑ ከጽሑፎቻቸው ይታያል። አስፈላጊ ከሆነ በዝርዝር ማቅረብ ይቻላል። ጌታችን አሁን በክብር ያለበትን ሁኔታ አስመልክቶ አባቶች ሲያነሱ ውድ አድማጮች የሚጠየቀው ትልቁ ጥያቄ ኢየሱስ ክርስቶስ ያማልዳል ወይንም አያማልድም የሚለው ሳይሆን ጌታችን የሚያማልደው በሁለቱም ባህሪያቱ ነው ወይንስ በሰው ባህሪው ብቻ ነው የሚለው ነው። አማላጅነቱን በፈራጅነት መመልከት እንግዳ የሆነ አዲስ ትርጉም ነው። መጽሐፍ ቅዱስ አፈታትን ህግ ያልተከተለ መደዴና ስድ የሆነ ትርጉም ነው። ይህንን ቀደም ብዬ በሰፊው አሳይቻለሁ። እንደገና መድገም የሚገባ ስለሆነ አማላጅ የሚለውን ቃል ከቤተ ክርስቲያን የታሪክ ትርጉሞች ጋር በማነጻጸር የግሪኩንም የዕብራይስጡንም እያገናዘብን በስፋት እናየዋለን። እንዲህ የመሰለው ጥያቄ የጌታ አማላጅነት ማለት ነው ውድ አድማጮቼ በካቶሊክ ቤተ ክርስቲያንም ሆነ በፕሮቴስታንቱ ቤተ ክርስቲያኖች የተነሳ ነበር። የሮማ ካቶሊክ ቤተ ክርስቲያን በዚህ ጉዳይ ያሳየችው አቋም ክርስቶስ ኢየሱስ አምላክ በሆነ ባህሪው በአምላክነቱ ይማልዳል ብሎ ማሰብ የማይቻል እንደሆነ ይናገራሉ። ምክንያቱም ጌታችን አምላክ በሆነበት ባህሪው ከአባቱ ጋር በተካከለበት መለኮታዊነቱ ያማልዳል ማለት በጣም አስቸጋሪ ሆኖ ያገኙታል ካቶሊኮች። ይህ ጉዳይ ግን ጠንካራ ጥያቄ የሚያስነሳ ነው። ኢየሱስን በሁለት ከፍሎ ማየት ላይ ያመጣል። ጌታችን የማማለድን ሥራ የሚሰራበትን የሰው ባህሪውን ከመለኮቱ ባህሪ ከፍሎ ወደ ማየት ያመጣል። ይህ ለምስራቅ ኦርቶዶክሶች የማይመች ትክክል ያልሆነ ነገር ነው። ጌታችን የሚሰራቸው ሥራዎቹ በሙሉ መለኮትና ሰው ተብሎ በማይከፈለው ጌታ የሚሰሩ በመሆናቸው አምላክም ሰውም በሆነው በማይከፈለው ባንዱ ጌታ የሚሰራ ሥራ ሁሉ የሰውና የመለኮት ተብሎ ተከፍሎ አይነገርም። ስለዚህ አምላክነቱን በማድነቅና በማክበር አማላጅነቱን መጣል ስህተት ያመጣል። ለምን? ሰው በሆነበት ባህሪው የሰራውን ሥራ ዋጋ ማንደማሳጣት ነውና። ይህንን ማድረግ ትልቅ ጉድለት፣ ትልቅ ስህተት ነው። በሰው ባህሪው የሚሆናቸውም ሆነ በመለኮቱ ባህሪው የሚሆናቸው ያንዱ ጌታ የኢየሱስ ክርስቶስ ተግባሮች ናቸው። እንግዲህ ልንወጣ የማንችልበትን አዘቅትና መዘዙት ከመግባት ይልቅ ነገሮቻችንን በጥንቃቄ ብንመለከትና ብንመረምር ጥሩ ነው። የሥነ መለኮት ትምህርት አጥጋቢ ትምህርት ሳንማር ራሳችን እንደ ሥነ መለኮት መምህራን እያደረግን ያልጠራና ጥራት የሌለውን ትምህርት ወንጌል አርገን አዋቂ ሆነን መስበክን መተው አለብን። ውድ አድማጮች፣ በዘላለም ኪዳን ደም እረኛና ካህን ከሆነላችሁ ጌታ የሚያራርቅ ወንጌል የተሳሳተ እርጉም ወንጌል ነው። በአምላክነቱ ሰበብ ሰው ሆኖ የሰራውን እንዳልሰራ የሚሰራውን እንደማይሰራ ማድረግ ጌታችንን አምላክ ብቻ ነው ማለት እንደና አርዮስ የሚቆ ቆጠር ትልቅ ስህተት መሆኑን ማወቅ ይኖርባቸዋል። እግዚአብሔር እንዲህ ከመሰለ ከተረገመ ወንጌል የሚያድን ብርሃን ያብራላችሁ፣ የሰማችሁትን ሁሉ ለመዳናችሁ አድርገላችሁ፣ በሞተላችሁ በክብር ባረገው በአባቱ ቀኝ ቆሞ በሚማልደው በኢየሱስ ክርስቶስ ጌታ ስም አሜን።
አድማጮቻችን ስታዳምጡት የነበራችሁት መልእክት በፓስተር ተስፋዬ ላይ የቀረበ የወንጌል መልእክት ነበር። በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን የሚካሄደውን የአምልኮ ፕሮግራም ለመካፈል በ1210 ኖርዝ አይላንድ ስትሪት አርሊንግተን ቨርጂኒያ በየሳምንቱ እሁድ ከጠዋቱ 10 ኤኤም ጀምሮ እንድትካፈሉ እንጋብዛችኋለን። ስለ ፕሮግራማችን ጥያቄ ወይም ማስተያየት ቢኖራችሁ በስልክ ቁጥር 5746438454 ደውሉልን። በድረገጻችን www.wangel.org ወይንም www.ethiocgc.org ነው። የኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን።
The preceding program was brought to you by Covenant Gospel Ministries.
The preceding program was brought to you by Ethiopian Covenant Gospel Ministry.
You're listening to New World Radio, AM 1120, WUST, Washington.
አድማጮቻችን የዛሬውን ዝግጅት ስፖንሰር ያደረገው የሚሊኒየም ሚሚ የታክስ አገልግሎት ነው። የሚሊኒየም ሚሚን የታክስ አገልግሎት ከሌሎቹ ለየት የሚያደርጉትን ሁኔታዎች የድርጅቱ ዋና ስራ አስኪያጅ ወይዘሮ ሚሚ ፍስሐ እንዲህ ሲሉ ይገልጻሉ።
ከ15 ዓመት በላይ ባለን የታክስ ስራ ልምዳችንና በዋጋችን ተመጣጣኝነት ለወጣት ተማሪዎችና ለአረጋውያን በምንሰጠው ልዩ ቅናሽ፣ ከአቅም በላይ በሆነ ምክንያት መምጣት ላልቻሉ ከቦታቸው ድረስ በመሄድ በምንሰጠው የታክስ አገልግሎት፣ ቢሮአችን አመቱ ሙሉ ክፍት በመሆኑ አስፈላጊውን መረጃና የታክስ አገልግሎት ስለምንሰጥ፣ ደንበኞቻችን ህጋዊ ጥቅማጥቅሞችን እንዲያገኙ ስለምናደርግ ከሌሎቹ ለየት ያደርገናል።
ሚሊኒየም ሚሚ የታክስ አገልግሎት አድራሻ 4810 ዶሮጋርድ ስትሪት፣ የቢሮ ቁጥር 325 አሌክሳንድሪያ ቨርጂኒያ 22312፣ የስልክ ቁጥር 703-941-8411 www.mimitax.com